የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት 5 2017 ዓ.ም ዝግጅታችን ጀመረ። በደራ ወረዳ በቀጠለው ግጭት 7 ሰላማዊ ሰዎች ተገድለዋል ሲሉ ነዋሪዎች ተናገሩ።
አና ደራ ከነረት ባይ ወራና ሞትማት ወራና ደብሬስ ማሩ ወከስመስ ሞቃልኒ ገረሽራ ከራና ነው ማራቶቾ ገና ባይ ጋጋ መጉዳው መተርቲ ግይራ።
በደራ ወረዳ ላይ 3 የታጠቁ ኃይሎች የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በሚያደርጉት የተኩስ ልውውጥ ንጹሃን ዜጎች በመካከል ተጎድተዋል።
ከአካባቢው ነዋሪዎች መካከል አንዱ ነው የሰማችሁት። በምሽቱ በዙሪያ ዘገባ አለን። በሌላ ዘገባ ደግሞ መንግስት በኮሬ ዞን የቀጠለው ጥቃት እንዲያስቆም ጥሪ አቀረበ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችና ዝግጅቶችን ወደ እናንተ ለማድረስ ተዘጋጅተን የመጣ ነው። እስከ ምሽቱ 4 ሰዓት ድረስ አብራችሁን ትቆዩ ዘንድ የምንጋብዛችሁ እኔ ኤደን ገረመው መሰናደውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ዋና አዘጋጁ አሉላ ከበደ ጋር በመሆን ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምና ተጫጫል ሰላምታውን አልዘነጋ ነው። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሃሪክ ድረገጽ ላይ እንድትከታተሉ እንጋብዛለን። እንዲሁም ደግሞ የፌስቡክ ገጻችን ላይ እንድትከታተሉ እየጋበዝን እዚህ ስቱዲዮ ካጠገቤ ሀብታሙ ስዩም ከአለም ዙሪያ የተጠናቀሩ ዜናዎችን ለማድረስ እዚህ ይገኛል። ወደዛው እናልፋለን።
እንደምን አምሽታችኋል። ከእለቱ ዜና ጋር ሀብታሙ ስዩም መጥቻለሁ። ከአባይ ወንዝ ተፋሰስ የሚገኘውን የውሃ ሀብት ፍትሐዊነት በሆነ መንገድ ለመጠቀም የሚያስችል ስምምነት ከግብፅ ተቃውሞ ቢገጥመውም ተግባራዊ መሆን መጀመሩን 10 ሀገራዊት ቀጠናዊ አጋርነት አስታውቋል። የናይል ተፋሰስ ተነሳሽነት እሁድ ዕለት በሰጠው መግለጫ ደቡብ ሱዳን ስምምነቱን ከተቀላቀለች በኋላ የትብብሩ ማዕቀፍ ሕጋዊ ሁኔታ በአፍሪካ ሕብረት በይፋ ተረጋግጠዋል። ኢትዮጵያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲና ታንዛኒያ ስምምነቱን አጽድቀዋል። ግብፅና ሱዳን ለመፈረም ፈቃደኛ ያልሆኑ ሲሆን ኮንጎ ድምፀ ተአቅቦ አድርጋለች። ኬንያ እስካሁን ድረስ የማጽደቂያ ሰነዶቿን ለአፍሪካ ህብረት አላስገባችም። ከእሁድ ጀምሮ ተግባራዊ የሆነው ስምምነት የአባይን ወንዝ ለጋራ ተጠቃሚነት ለመዋል ፍትሐዊና ቀጣይነት ያለው ተጠቃሚነትን ለመጪ ትውልዶች ለማረጋገጥ ያለንን የጋራ ቁርጠኝነት የሚያሳይ ነው ሲል የናይል ተፋሰስ ተነሳሽነት በመግለጫው አስፍሯል። ይህ ቅጽበት የናይል ተፋሰስ ሀገራት መንግስትና ህዝቦች እንዲሁም ሁሉም አገሮችና ባለድርሻ አካላት ላሳዩ ትዕግስትና ዓላማ ቁርጠኝነት ደስታችንን የምንገልጽበት ነው ሲልም አክሏል። ስምምነቱ በአባይ ውሃ ላይ ያላቸውን ድርሻ ለመቀነስ በሚደረጉ ማናቸው ሙከራዎች ዙሪያ ስጋታቸውን ሲገልጹ በሰነበቱት የበረሃው ሀገራት ግብፅና ሱዳን ሳይጸድቅ መቅረቱ የአወዛጋቢነቱ ማሳያ ሆኗል። ኢትዮጵያ የናይል ወንዝ ዋና ገባር በሆነው ጥቁር አባይ ላይ 4 ቢሊዮን ዶላር የሚፈጅ ግድብ መገንባቷ በቀጠናው ውጥረት እንዲያይል አንድ ምክንያት ሆኗል። ኢትዮጵያ የግብፅን ፍላጎቶች ከግምት ውስጥ ካላስገባች ግድቡ የተፋሰሱ ውሃና የመስኖ አቅርቦት ላይ ከፍተኛ ጉዳት ሊያደርስ እንደሚችል ግብፅ ስጋት አላት። ኢትዮጵያ ግድቧን ተጠቅማ ሀገራዊ አንገብጋቢ ፍላጎት የሆነውን ኤሌክትሪክ ኃይል ለማመንጨት አቅዳለች። ወደ ቀጣዩ ዜና ስንሻገር በሰሜን ሊባኖስ ቢያንስ 22 ሰዎችን በገደለው የእስራኤል የአየር ጥቃት ላይ ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ዛሬ ማክሰኞ ጥሪ አድርጓል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ቃል አቀባይ ጀርሚ ሎሬንስ በጄኔቫ ለጋዜጠኞች በሰጡት መግለጫ በአይቶ መንደር በሰኞ ዕለት ጥቃት ከተገደሉት መካከል 12 ሴቶችና 2 ህጻናት እንደሚገኙበት ተቋማቸው መረጃዎች እንደደረሱት አስታውቀዋል። ጥቃቱ የደረሰበት ባለአራት ፎቅ የመኖሪያ ህንፃ መሆኑን ተረድተናል። እነዚህ ነገሮች በአእምሮአችን ይዘን የጦርነት ህጎች፣ የልዩነትና ተመጣጣኝነት መርሆችን ከሚመለከተው ዓለም አቀፍ የሰብአዊነት ህግ ጋር በተያያዘ ተጨባጭ ስጋቶች አሉን ብለዋል። ይህ በእንዲህ ያለ ከሊባኖስ ወደ እስራኤል የተወናጨፉትን በርካታ ተተኳሾች የሀገሪቱ የአየር መቃወሚያ ባመከነበት አፍታ በሃይፋ ክልል የአደጋ ጊዜ ማንቂያ ደወል እንዲሰማ እንደተደረገ የእስራኤል ጦር አስታውቋል። የእስራኤል መከላከያ ኃይል ከደቡብ ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ ባደረሱት የአየር ድብደባ በርካታ ተዋጊዎች እንደገደልም ይፋ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትናሂው ሰኞ ዕለት ቤይሩትን ጨምሮ በሁሉም የሊባኖስ ክፍሎች ሂዝቦላን ካለ ርኅራሄ እስራኤል ትመታለች ሲሉ ተሰምተዋል። እስራኤል ኢራን ላይ በምትፈጽመው ያጸፋ ጥቃት የነዳጅ ዘይትም ሆነ የኒውክሌር ተቋሞች ላይ ሳይሆን ወታደራዊ ኢላማዎች ላይ ብቻ ያነጣጠረ እንደሚሆን ኔትንያሁ ለአሜሪካው ፕሬዚደንት ጆ ባይደን እንደተናገሩ የአሜሪካ ባለሥልጣናት ይፋ አድርገዋል። የኔትንያሁ ጽህፈት ቤት ማክሰኞ በሰጠው መግለጫ ግን ዩናይትድ ስቴትስን አስተያየት እናዳምጣለን፣ ነገር ግን የመጨረሻ ውሳኔያችንን የምናስተላልፈው ብሔራዊ ጥቅማችን ላይ መሠረት አድርገን ይሆናል ብለዋል። ወደ አፍሪካዊቷ ሀገር ኬንያ ስናቀና የኬንያ ምክትል ፕሬዚደንት ከስልጣን የሚያስወግድ ክስ እንዲቀርብባቸው በሚጠይቀው ረቂቅ ውሳኔ ላይ የሕግ መወሰኛ ምክር ቤቱ እንዳይከራከር ጠበቆቻቸው ያቀረቡት አቤቱታ ከፍተኛ ፍርድ ቤቱ ውድቅ አድርጎታል። የኬንያ ፓርላማ ምክትል ፕሬዚደንት ሪጊቲ ጋችጓ ከስልጣን እንዲወገዱ ባለፈው ሳምንት ድምፁን ሰጥቷል። የከፍተኛው ፍርድ ቤት ዳኛ ቻቻ ሙዌቴ ምክር ቤቱ በሕገ መንግስቱ ባለው ስልጣን መሰረት ጣልቃ ሳይገባበት ሂደቱን መቀጠል ይችላል ብሏል። በውሳኔው ላይ የሕግ መምሪያው ምክር ቤት ምክትል ፕሬዚደንቱ ከስልጣን እንዲወገዱ የሚጠይቀውን ውሳኔ በ281 ድጋፍና በ44 ተቃውሞ አሳልፎ ወደ መወሰኛው ምክር ቤት ያመራ ሲሆን የመወሰኛው ምክር ቤት ነገ ረቡዕ ሊከራከር ቀጠሮ ይዟል። የኬንያው ምክትል ፕሬዚደንት ጋችጎዋ ባለፈው ሰኔ ወር የተካሄዱትን የተቃውሞ ሰልፎች ደግፈዋል። የተለያዩ የሙስና ድርጊቶችንና ጥፋቶችን ፈጽመዋል ተብለው ሲወነጀሉ ቆይተዋል። እርሳቸው ሁሉንም ክሶች አስተላልፈዋል። በኬንያ ሕገ መንግሥት መሠረት ከስልጣን የሚያስወግድ ክስ በሁለቱ ምክር ቤቶች ከጸደቀ ወዲያውኑ ተፈጻሚ ይሆናል። ምክትል ፕሬዚደንቱ ውሳኔውን በመቃወም በፍርድ ቤት መከራከር ይችላሉ። እንደሚከራከሩም ተናግረዋል። ወደ መጨረሻው ዜናችን ስናመራ የዩናይትድ ስቴትስ ሕዝባዊ ግንባር ለፍልስጤም ነጻነት PFLP ለተባለው ዋሽንግተን በሽብርተኝነት ለፈረጀችው ተቋም ቁልፍ ዓለም አቀፍ የገንዘብ ማሰባሰቢያ አውታር ነው ባለችው ተቋም ላይ ማዕቀብ ጥላለች። የዩናይትድ ስቴትስ ግምጃ ቤት ከካናዳ ጋር በወሰደው እርምጃ የፒኤፍኤልፒ ድርጅት ዓለም አቀፍ የገንዘብ ማሰባሰቢያ ሆኖ የሚያገለግል የስሙላ በጎ አድራጎት ድርጅት ነው ሲል በከሰሰው የሳሚ ሶዶን የፍልስጤም እስረኞች አንድነት አውታር መረብ ላይ ማዕቀቡን ጥሏል። ጋዛ ውስጥ ከእስራኤል ጋር በተደረገው ውይይት ላይ የተሳተፈው ሕዝባዊ ግንባር ለፍልስጤም ነጻነት የውጭ አሸባሪዎች ድርጅት እንዲሁም ልዩ ዓለም አቀፍ አሸባሪ በሚል በጥቅምት 1997ና በጥቅምት 2001 የአውሮፓውያኑ ዘመን በዩናይትድ ስቴትስ በሽብርተኝነት ተፈርጇል። ግምጃ ቤቱ በፒኤፍኤልፒ በአውሮፓና በሰሜን አሜሪካ ገንዘብ ለማሰባሰብ ሳሚዶን አውታርን ይጠቀማል ብሏል። የቡድኑ እንቅስቃሴ ባለፈው ዓመት በጀርመን መታገዱ ይታወሳል። እንደ ሳሚዶን ያሉ ድርጅቶች ለተቸገሩ ሰብአዊ ድጋፍ እናደርጋለን የሚሉ የበጎ አድራጎት ተቋማት ቢመስሉም በእጅጉ አስፈላጊ የሆነውን የገንዘብ ድጋፍ አሸባሪዎችን ለማገዝ ያውሉቷል ይላል ክሱ። የግምጃ ቤቱ የሽብርተኝነትና የፋይናንስ ደህንነት ተጠባባቂ ጸሐፊ ብራድሊ ስሚዝ በዛሬው መግለጫ ነው ይህንን ሀሳባቸውን ያሰሙት። የሳሚዶን የፍልስጤም እስረኞች አንድነት አውታር መረብ አስተያየት እንዲሰጥ ከሮይተርስ ለቀረበለት ጥያቄ ምላሽ አልሰጠም። አድማጮቻችንና ተመልካቾቻችን ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅት ጋር አብራችሁ ቆዩ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን ሀብታሙ ስዩምን እናመሰግናለን። ኤደን ገረመው እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር በመሆን መርሃ ግብሩን እየመራው አብሬያችሁ ቆያለሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጁ አሉላ ከበደ፣ እንዲሁም ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውና ሌሎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ወደ ዋናው አብይ ጉዳይ እንሻገራለን። በደራ ወረዳ በቀጠለ ግጭት 7 ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት እንዲሁም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ.ም በቀጠለ ግጭት 7 ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት እነዚሁ ነዋሪዎች እንዳሉት የሟቾቹ አስክሬን የተገኘው ጥቅምት 2 ቀን 2017 ዓ.ም ነው። የአሜሪካ ድምጽ ስለ ጉዳዩ ካነጋገራቸው 2 የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ፣ ሌላኛው በበኩላቸው ወረዳው ከጸጥታ ችግር ውጪ ሆኖ አያውቅም ብለዋል። ፀሐይ ዳምጠው ዘገባላት።
በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት እንደዚሁም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ.ም ምረት ጀምሮ እንደገና የተከሰከሰው ግጭት ሰላማዊ ሰዎችን ለጉዳት እየዳረገ መሆኑን ነው የአካባቢው ነዋሪዎች በስልክ ለአሜሪካ ድምጽ ያስረዱት። ግጭቱን ተከትሎም ቅዳሜ ጥቅምት 2 ቀን 2017 ዓ.ም ምረት በትንሹ 7 ሰላማዊ ሰዎች ተገድለዋል ብለዋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁት የአካባቢ ነዋሪ ይህንኑን አብራርተዋል።
አናንደራ ከነረት ባዬ ወራና ሞትማቴ ወራና ደብሬ ስማሩም ወከስመስ ሞቃብኒ ገረስራ ከራና ነው ማራሰቾ ገናን ባዬ ጋጋመ ጉዳው መተረቲ ግይሄራ።
በደራ ወረዳ ላይ 3 የታጠቁ ኃይሎች ማለትም የመንግስት የጸጥታ ኃይሎች፣ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በሚያደርጉት የተኩስ ልውውጥ ንጹሃን ዜጎች በመካከል ተጎድተዋል። መንግስት በሁለቱም የታጠቁ ኃይሎች ላይ ኦፕሬሽን እያካሄደ ነው። የሰሙኑ ልዩ የሚያደርገው የፋኖ ታጣቂዎች በርከት ባሉ ኃይሎች ወደ ወረዳው ሲንቀሳቀሱ የኦሮሞ ነጻነት ሰራዊት ጋር ገጥመው ከዛም መንግስት በሁለቱም ታጣቂዎች ላይ አሰሳ እያደረገ ነበር። ከዛ እዛው ቀበሌዎች ውስጥ ገጠሙ። ከማን እንደተተኮሰ በማይታወቅ በሁለቱም ቀበሌዎች ውስጥ ነዋሪዎች ሆኑ 7 ሰዎች ሬሳቸው ከውጭ ተገኝቷል። አሁንም ግጭቱ ስለቀጠለ የሞቱ ሰዎች ቁጥር ሊጨምር ይችላል ከያቅጣጫው ስለሚተኮስ።
እኚህ አስተያየት ሰጪ ህብረተሰቡ አሁንም ከፍተኛ ስጋት ውስጥ ነው ሲሉ ገልጸዋል።
አረለኒ ሲል አረለኒ ነምን ገዲባኝ ሮቹ ለሆሪሳ ሆሪ ነምን ማና ሆሪ ቡባሳጅ ምንጅሩ ከይዘቱናሎ ገንዶታ አጋ ብርጌ ከና ገንዶታ ቱቲ ከነረቲ።
ዛሬም ሰው ከቤቱ እየወጣ አይደለም። ከብቶች ወደ ደጃ አይወጡም። በተለይ በብርጊ ቀበሌ ቱት ጉንዶ መስቀል ከተማ ላይ እየወጡ አይደለም። ድንጋጤውም ስጋቱም ከፍተኛ ነው። እንደ ነዋሪ ማለት የምንችለው መንግስት በሰሜን ሸዋ ላይ በተለይ ደራ አካባቢ ያሉት ላይ ትኩረት ቢያደርግልን ነው። መንግስት አቤቱታችን እንዲሰማ ነው የምንጠይቀው።
ሌላው የደራ ወረዳ ነዋሪ መሆናቸውን የጠቀሱትና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በደራ ወረዳ የጸጥታው ችግር በርትቷል ይላሉ።
አንን ደራሱኒ ወራና ሰዲን ከመቱማ ፋኖ ፈከሱ ወራን ቢልስማ ወሮሞ ሶቺ ሚሳን ታሽሻ ጅራን ኡመተ ገጋ ጅራን ይረድ ዴቢጣን ኡመተ ነጋቲ ካን ሚጠማ ጅሩ።
በደራ ወረዳ በመንግስት ኃይሎች፣ በኦሮሞ ነጻነት ሰራዊትና በፋኖ ታጣቂዎች በሚደረጉ እንቅስቃሴዎች የወረዳው ነዋሪዎች እየተጎዱ ነው። የፋኖ ታጣቂዎች ጥቃት ሲፈጽሙ የኦሮሞ ነጻነት ሰራዊትም አጸፋውን ለመመለስ እርምጃ ይወስዳል። ነገር ግን የሶሙኑ ውጥረት የመንግስት ኃይሎችም ታጣቂዎቹ ላይ ኦፕሬሽን ለማድረግ በወጡበት ተገናኝተው ከያቅጣጫው የተኩስ ልውውጥ መደረጉ ነው። አሁንም ቀጥሏል። ሁለቱም የደራ ወረዳ መውጫ መንገዶች ተዘግተዋል። ችግር ውስጥ ነው ህብረተሰቡ። መንግስት ለችግሩ እልባት ቢሰጥ እንላለን።
አስተያየታቸውን የሰጡን ነዋሪዎች ከመስከረም 27 ቀን 2017 ዓ.ም ጀምሮ ውጥረት መቀጠሉን ጠቅሰዋል። በወረዳው ስላለው የጸጥታ ችግር ያነጋገርናቸው የአካባቢው ባለስልጣናት ግን 2 የተለያዩ አይነት አስተያየት ሰጥተዋል። የአሜሪካ ድምጽ ያነጋገራቸው 2 የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ፣ ሌላው ወረዳው ከጸጥታ ችግር ውጪ ሆኖ አያውቅም ብለዋል። አስተያየታቸውን የሰጡን ነዋሪዎች መንግስት አስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል።
ለምሽቱ ያዝነው አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ ቀረበ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ከረዳና ዳኖ ቀበሌዎች ባለፈው እሁድና ሰኞ ጠዋት በታጣቂዎች በተፈጸመ ጥቃት 5 ሰዎች ተገድለዋል ሲሉ ነዋሪዎችና የተጎጂ ቤተሰቦች ለአሜሪካ ድምጽ አስታወቁ። የዞኑ ሰላምና ጸጥታ መምሪያም የሰዎቹን መገደል ለአሜሪካ ድምጽ አረጋግጦ የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርጓል። ከአካባቢው የተመረጡ የህዝብ ተወካዮች በበኩላቸው መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ አቅርበዋል። ከጥቃቱ ጋር ስሙ የተነሳው የኦሮሞ ነጻነት ሰራዊት ከዚህ በፊት ለተመሳሳይ ውንጀላ በሰጠው ምላሽ ታጣቂዎቹ ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተከታዩን አሰናድቷል።
በኮሬ ዞን ጎርካ ወረዳም ክሬዳና ዳኖ ቀበሎች ውስጥ ትላንት ተገደሉ ከተባሉት 3 ሰዎች ውስጥ አንደኛው የስጋ ዘመድ ነው ያሉት አቶ ቢቅላ ቁጣደም 3 ሰዎች የተገደሉት ወደ ማሳቸው በመሄድ ላይ እንዳሉ ንስሉ ተናግሯል።
ጠዋት እነዚህ ሟቾቹ እርሻ አላቸውና ወደዛ ሲሄዱ ነው እንደዛ የታጠቁት መንገድ ላይ ጠብቀው የገደሏቸው።
ባለፈው ይሁድ ጥቅምት 3 ቀን 2017 ዓመተ ምህረት ደግሞ በተመሳሳይ ታጣቂዎች ያደረሱት ባሉት ጥቃት 2 አርሶ አደሮች መገደላቸውን ደግሞ የአካባቢው ነዋሪ መሆናቸውን የተጠቀሱት አቶ ጴጥሮስ በንጃ ገልጿል።
ባካ ተቀበለ ያለቀ አለቀ ተቀበለ ተዘረፈ አለቀ ያው እስከ ያው ከትላንት ወዲህ ሞቷል ትላንት ሞቷል ያው ተዘርፏል። ያ ነው አንድ ላይ እኮ በዚህ በመስከረም ብቻ ወደ 20 ይደርሳል።
በአርሶ አደሮቹ ላይ የሚፈጸመው ጥቃት ከቀን ወደ ቀን አሳሳቢ ሆኗል ያሉ አስተያየት ሰጪዎች የወረዳው አርሶ አደሮች የእርሻ ማረሳሪያ መቻላቸው እና በተለይም ታጣቂዎቹ መቼም ጥቃት እንደሚፈጽሙ ስለማይታወቅ በከፍተኛ ስጋት ውስጥ መሆናቸውን አመልክቷል።
የተደራጀ የመንግስት ጸጥታ ኃይል ካለመኖሩም የተነሳ ነው እንግዲህ የሁሉ ተሰልቻለሁ። እስካሁን 2017 ከሆነ ወዲህ አሁን ማአት ሰው ነው አሁን ከዚሁ አጎራባች አካባቢ በብዛት ሰው እየሞተ ነው ያለው። ያን ሁሉ መፍትሄ የሚል ሰው የለም ላ ተፈልጎም መንግስት የመንግስት ጸጥታ ኃይል መከላከያ አካባቢው መጥቶ ይገባል ይመለሳል። እዛ ቁጭ ብሎ አካባቢውን ቢጠብቅ ኖሮ ይህን ያክል ሰው አይከስልም ነበር።
የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም በጥቃቱ ባለፈው ይሁድ 2 አርሶ አደሮች ከጎልበ ቀበለም 3 ሰዎች ደግሞ ከከረዳ ቀበለም መገደላቸውን ለአሜሪካ ድምፅ አረጋግጧል። አቶ ተፈራ ባለፈው ሳምንት መስከረም 27 ቀን 2016 ዓ.ም ምህረት ደግሞ 2 አርሶ አደሮች ከዳኖ ቀበለ ሲገደሉ ሁለቱ መቁሰላቸውን ማስታውሰዋል።
ተደራጀ ቡድን ነው ከዩኒ ቀበለ በአንድ ሰው የተመራ 15 ሰው የሚያጠቃው ነው መጥተው አረማ ላይ በነበረው ሰው ጥቃት ፈጸመው።
3 ሰዎች ላይ ጥቃት ፈጽመዋል። ታጠቀናይ
የዳኖ ቀበለ በዛ መልክ ትናንት 2 1 ሞት 1 ቁስል ዛሬ 1 ሞት 1 ቁስል የተፈጸመው የታች በኩልም ትክስ ነበረ።
በህዝብ ተወካዮች ምክር ቤት የኮሬ ብሔረሰብ ተወካይ ዶክተር አወቀ አምዛይም ሁኔታው አሳሳቢ ደረጃ ላይ ደርሷል ሲሉ በስልክ ለአሜሪካ ድምፅ ተናግሯል።
የሞቱትን ቁጥሮች እንኳን ዝም ብዬ ብደምር ከዚህ በፊት ከአስተዳደርም ከፖሊስም የሞቱ አንዳንድ መረጃዎች አሉ እና ከ300 የሚባለው ከአምና በፊት ነው 300 አክቹዋሊ ሲባል ነበረው። አሁን ፖስብሊ 400 ሊሆን ይችላል። በቀጥታ በጥይት የሚገድለው ብቻ ነው በነገራችን ላይ እየተወራ ያለው። እሱ ብቻ አይደለም፣ ከእርሻው ተነስቶ በረሃብም እየሞተ ነው ሰው ያለው። ያ አይቆጠርም። መንገድ አጥቶ በሕክምና ብይ ቦቴ ነው ያለው። በአምቡላንስ እየሄደ በቅርብ ዲላ 100 ኪሎ ሜትር መጥቶ መታከም እና መዳን ሲችል 40 ምንጭ ለመድረስ 200 ምናምን ኪሎ ሜትር ነው። አዋሳ ለመድረስ ወደ 400 ምናምን ኪሎ ሜትር ነው። እየተቆጠረ ያለው በጥይት እየተገደለ ያለው ሰው ብቻ ነው። በሌሎች ሁኔታዎችም ኢኮኖሚካልም እየሞተ ነው ያለው ሰው።
መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን መወጣት ይገባሉ ያሉት ዶክተር አወቀም ይህንን የመጀመሪያ ኃላፊነቱን ከመወጣት አንጻር ቸለተኝነት ይታይበታል ሲሉም ወቀሳቸውን አቅርበዋል።
አሁንም መንግስት በህገ መንግስቱ መሰረት የህዝቡን ደህንነት መጠበቅ መቻል አለበት። መንግስት የህዝቡን ደህንነት ካልጠበቀ በስተቀር በተለይ ኮሪያ ያለ ቁጥር አነስተኛ የሆነ ህዝብ የመጥፋት አደጋው ቀላል በኢትዮጵያ ውስጥ ነው ያለው። ይሄ ህዝብ የኢትዮጵያ መንግስት ኃላፊነት ወስዶ ይሄን ህዝብ ካልጠበቀ ሌላ ማን ሊጠብቆ ይችላል? ራሱን መከላከል አይችልም። ከሱ በላይ 50-100 ጊዜ የሚሆን ሀይል ነው እየወረረ ያለው እና በሌላ በኩል ግን የአካባቢ አስተዳደር ኦርጋናይዝ ህዝቡን ማድረግ መቻል አለበት ራሱን እንዲጠብቅ።
ዶክተር አወቀ ህዝቡ ሰብአውና ዲሞክራሲያዊ መብቱንም ጭምር የተነጠቀ ነው በማለትም የችግሩ ክብደት ለማስረዳት ሞክረዋል።
እዛ አካባቢ ያው የኦነግ ሸኔ ታጣቂዎች በግልጽ እንደሚንቀሳቀሱ ይታወቃል። መንግስትን ያውቃል። ነጭ ሳር ፓርክ እዚህ ወደታች ወደ አባይ ሐይቅ አካባቢ ካምፕ አላቸው። ወይም በተደጋጋሚ ህዝቡ ሮሮም ያሰማል። የመንግስት አካላትን ይህንን መረጃ ያለን ይላሉ። መንግስት ከልቡ ቢያስብበት ኖሮ ያን ማስወገድ ይቻላል።
በኦሮሚያ ክልል የጸጥታና የአስተዳደር ጽህፈት ቤት ኃላፊን አቶ ያሱ ጂኦ በገላና ወረዳ የሚንቀሳቀሱ ታጣቂዎች በሁለቱም አካባቢዎች ህዝቦች ላይ ጥቃት እንደሚያደርስ ገልጸው የመንግስት የጸጥታ ኃይሎች ክትትል ያደረጉ ናቸው በማለት አብራርቷል።
መንግስት እርምጃው የወሰደ ነው ያለው እዛኔ በተከሰተ መንገዱ ተዘጋ። ከዛ ገብተን ያዝ ለዛ ጉዳይ ብለን ኮምቦልቻ ላይ አስቀምጦ ሰራዊት እስካሁን እዛ ሆኖ ይህ ህብረተሰብ አገልግሎት እንዳገኝ እያደረገ ነው።
ዶክተር አወቀ ግን በመንግስት እየተወሰደ ነው የተባለውን እርምጃ ይጠራጠራሉ።
ምን መሰለ፣ አሁን ወታደር ዘመቻ እያደረገ ነው ክትል እያደረገ ነው የምለው ማድበሰብስ ነው ሁኔታ። አንድም ወንጀለኛ ለፍርድ ሲቀርብ አላየንም እስካሁን ድረስ። ይሁን የኮሬ የዞን የፓርቲ ኃላፊ የመንግስት ኃላፊዎች ሞቶ እንኳን የምታወቁ ሰዎች ናቸው፣ መቼ በተደበቁ ሰዎች አይደሉም የቀጥሉት። በአደባባይ ህዝብ ተሰበሰበበት ገለው አንድም ወንጀለኛ ለፍርድ ሲቀርብ አላየንም። ይሄ ክትትል እየደረገ ነው ምናምን የምለው ማረሳሳት እና ማዘናጋት።
በደቡብ ኢትዮጵያ ክልል ምክር ቤት ውስጥ ካሉት የዞኑ ተወካዮች አንዱ የሆኑት ዘናና ያዱላ በበኩላቸውም በዞኑ አርሶ አደሮችና ሰላማዊ ሰዎች ላይ በታጣቂዎች የሚፈጸመው ጥቃት ተስፋ የሚያስቆርጥ ነው ሲሉ ነው ተናገሩት። በሚፈጸመው ጥቃት በየቀን ንጹሐን አርሶ አደሮች ከማሳቸውና ከብቶቻቸውን ከሚያግዱበት ይገደላሉ፣ ንብረቶቻቸውም ይዘረፋሉ ያሉት አቶ ዘናንም የሚደርሰው ጉዳት አመታትን አስቆጥሯልም ብሏል።
ከዚህ ከመስከረም አንድ ጀምሮ 10 አርሶ አደሮች ተገድለዋል። 3 የመቁሰል አደጋዎችን ደግሞ አድርሰዋል፣ ንብረት ዘረፋን ጨምሮ ማለት ነው። ስለዚህ አሁን ባለው ሁኔታ አካባቢው ትላንትና ተስፋ እየተጣለበት መልሶ ሰላሙን እየመመለሱ ስራ አሁን ተመልሶ እያገረሸበት ነው ያለው። በከፍተኛ ሁኔታ ህዝባችን በስነ ልቦና እንደምናስታውሰው አሁን የመኸር እርሻ ጊዜ ነው። ይህ አርሶ አደሮቻችን ተረጋግተው እርሻ እንዳይሰራ አድርጓል ማለት ነው።
በነዋሪዎችና በህዝብ ተወካዮች የቀረበውን አስተያየት በተመለከተም የአሜሪካ ድምፅ ለደቡብ ኢትዮጵያ ክልል መንግስት ከፍተኛ ባለስልጣናት ያቀረበው ጥያቄም ምላሽ አላገኘም። ባለስልጣናቱ መረጃውን ለመስጠት ቀጠረው ከሰጡ በኋላም ስልካቸውን ስለማያነሱ በዚህ ዘገባ ውስጥ አስተያየታቸውን ለማካተት አልቻልንም። ከጥቃቱ ጋር ተያይዞ በጥቃቱ ስሙ የተነሳው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ ታጣቂዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከሀገር ውስጥ ርዕሰ ጉዳዮች ወጣ እንበልና ወደ ዩናይትድ ስቴትስ የምርጫ ጉዳይ እናተኩር። መወሰን ያልቻሉ ድምጽ ሰጪዎች በፕሬዚዳንታዊ ምርጫው ላይ ያላቸው ተጽዕኖ ምን ያክል ነው የሚለውን ይቃኛል ተከታዩ ዘገባችን። በአሜሪካ ፕሬዚዳንታዊ ምርጫ ከወር ያነሰ ጊዜ በቀረው በዚህ ወቅት ዶናልድ ትራምፕና ካማላ ሃሪስ እስካሁን ከየትኛው ወገን መምረጥ እንዳለባቸው ያልወሰኑትንና አነስተኛ ቁጥር ያላቸው አሜሪካውያንን ትኩረት ለማግኘት ጥረት በማድረግ ላይ ይገኛሉ። የአሜሪካ ድምጽ ስካት ስተርንስ ያጠናቀረውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
በበርካታ ግዛቶች ከዋናው የምርጫ ቀን በፊት ድምፅ በመሰጠት ላይ በመሆኑ አንዳንድ አሜሪካውያን ፕሬዚደንታቸው ማን እንዲሆን እንደሚሹ ውሳኔያቸውን ሰጥተዋል። ሌሎች ደግሞ በዶናልድ ትራምፕ እና በካማላ ሃሪስ መካከል ለማን ድምፃቸውን መስጠት እንዳለባቸው እስካሁን መወሰን እንዳልቻሉ ይናገራሉ። የኒውዮርክ ነዋሪዋ ሜሪ ቤት ጂዮቫቺኒ ከእነዚህ ድምፅ ሰጪዎች አንዷ ናቸው።
ማን እንደሆኑ መረዳት እሻለሁ። ሁለቱም ወገኖች ብዙም በቅርበት የሚታወቁ አይደሉም። በተጨማሪም ለፖለቲካ ምህዳሩ አዲስ ናቸው። ከተለያየ የህይወት ልምድ የመጡ ናቸው። ማን እንደሆኑና እንዴት ሊወክሉን እንደሚችሉ ማወቅ እሻለሁ።
የህዝብ አስተያየት መመዘኛዎች እንደሚያመለክቱት መወሰን ያልቻሉት ድምፅ ሰጪዎች ቁጥር ከአጠቃላይ መራጩ 3% ያህል ናቸው። ጃን ጃንሰን በማርኬት ዩኒቨርሲቲ የህግ ትምህርት ክፍል ተመራማሪ ናቸው።
አብዛኞቹ ድምፅ ሰጪዎች እስካሁን ለምርጫው ብዙም ትኩረት አልሰጡም። ሲጠየቁም ይህንኑ የሚመልሱ ይመስለኛል። በመካከለኛው ምዕራብ የአገሪቱ ክፍሎች የሚገኙ አንዳንድ ድምፅ ሰጪዎች ደግሞ ለየትኛው ወገን ድምፅ እንደሚሰጡ ላይናገሩ ይችላሉ። ይህም ሌላው ጉዳይ ነው።
ዶናልድ ትራምፕም ሆኑ ካማላ ሃሪስ እነዚሁኑ ያልወሰኑ ድምፅ ሰጪዎች ኢላማ አድርገው በመንቀሳቀሳቸው አንዳንዶቹ ውሳኔ ላይ ደርሰዋል የሚሉት ደግሞ በማሳቹሴትስ ዩኒቨርሲቲ የፖለቲካ ሳይንስ ባለሙያው ታቲሼ ንታታ ናቸው።
ለየትኛው ፓርቲ ድምፅ እንደሚሰጡ መወሰን ያልቻሉት ሰዎች ቁጥር እየቀነሰ ነው። በየቀኑ እየቀነሰ እየመጣ ነው። በርካታ ሰዎች ዋናው የምርጫ ቀን ከመምጣቱ በፊት ይወስናሉ። በዚህ በጣም ተቀራራቢ ውጤት ሊገኝበት በሚችለው ምርጫ ወሳኝ የሚሆነው ጉዳይ የዲሞክራቲኩም ሆነ የሪፐብሊካን ፓርቲው በመሬት ላይ የሚያደርጉት ዘመቻ ነው።
ትራምፕም ሆኑ ሄሪስ ያልወሰኑ ድምፅ ሰጪዎችን በማሳመን ረገድ የየራሳቸው ተግዳሮቶች አሏቸው የሚሉት የብሩኪንግስ ተቋም ባልደረባ ዴረል ዌስት ናቸው።
He needs to reassure Americans that one, he respects the rule of law, that he's not going to be crazy and chaotic.
Trump የህግ የበላይነትን እንደሚያከብሩ ፕሬዝዳንት የሚሆኑ ከሆነም ውጥንቅጥ ውስጥ እንደማይገቡ ለአሜሪካውያን ማስተማመኛ መስጠት አለባቸው። በሌላ በኩል ካማላ ሃሪስ ደግሞ ያላቸው ልምድ አነስተኛ ነው። አሁን ከሚያራምዱት ፖሊሲ አንጻር ከዚህ ቀደም እጅግ ለዘብተኛ አቋም ነበራቸው። ስለዚህ አሁን አዲሷ ካማላ ሃሪስ መሆናቸውንና የአሜሪካውያን ለአዲሱ ካማላ ሃሪስ ድምጽ እንደሚሰጡ ማሳመን አለባቸው።
ከእጩዎቹ መካከል በበለጠ የሚታወቁት ትራምፕ እስካሁን ያልወሰኑትን ድምጽ ሰጪዎች በተመለከተ እድልም አደጋም ሊገጥማቸው ይችላል ይላሉ የማርኬት ዩኒቨርሲቲው ጃን ጃንሰን።
ዶናልድ ትራምፕ ለሶስተኛ ጊዜ ለፕሬዝደንቱ እየተወዳደሩ በመሆን ድምጽ ሰጪዎች እርሳቸውን በተመለከተ ጠንከር ያለ አስተያየት አላቸው። እስካሁን ለየትኛውም ወገን ድምጽ እንደሚሰጡ ያልወሰኑትና ቁጥራቸው አነስተኛ የሆነውን አሜሪካውያን አሳምኖ ድምጻቸውን ለማግኘት ሁለቱም ፓርቲዎች ጠንክረው እየሰሩ ነው።
ምክንያቱ ደግሞ እነዚህ እስካሁን ያልወሰኑ ድምጽ ሰጪዎች በተለይም ወደ የትኛውም ፓርቲ ሊያዘነብሉ በሚችሉና ምናልባትም የምርጫውን ውጤት በሚወስኑ ግዛቶች ውስጥ ወሳኝ ድምጽ ሊሆኑ ይችላሉ።
አሁንም የዚህ የዩናይትድ ስቴትስ ምርጫ ርዕሰ ጉዳይ ላይ ነው የምንቆየው። ወደ ሪፐብሊካን ታመዝን የነበረችው አሪዞና እንዴት ስዊንግ ስቴት ልትሆን ቻለች? ዩናይትድ ስቴትስ 50 ግዛቶች ቢኖራትም ብርቱ ፍልሚያ የሚደረግባቸው 7ቱ ግዛቶች ግን እንደ አውሮፓ አቆጣጠር በ2024 የሚካሄደውን ፕሬዝዳንታዊ ምርጫ ውጤት ይወስናሉ ተብሎ ይጠበቃል። በደቡብ ምዕራብ የምትገኘው የአሪዞና ግዛት ለረጅም ጊዜ ለሪፐብሊካኖች ድምጿን ስትሰጥ የቆየች ቢሆንም እንደ አውሮፓ አቆጣጠር በ2020 በተደረገው ምርጫ ግን ዴሞክራቱ ጆ ባይደን አሸንፈዋል። በዚህ ዓመት የግዛቷን ድምጽ ለማሸነፍ ብርቱ ፉክክር ይደረጋል። የአሜሪካ ድምጽ አዶራ ሜኮየር ያደረሰችን ዘገባ ስምንግሽ ቆየ እንደሚከተለው ታቀርበዋለች።
ከ7.4 ሚሊዮን በላይ ሰዎች የሚኖሩባት አሪዞና ለዓመታት ድምጿን ለሪፐብሊካን ስትሰጥ ቆይታለች። ባለፉት 76 ዓመታት ውስጥ በደቡብ ምዕራባዊ ግዛቷ ማሸነፍ የቻሉ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩዎች 3 ብቻ ናቸው። እንደ አውሮፓውያን አቆጣጠር በ1948 ሃሪ ትሩማን፣ እንደ አውሮፓውያን አቆጣጠር በ1996 ቢል ክሊንተን እና እንደ አውሮፓውያን አቆጣጠር በ2020 በጠባብ ልዩነት ያሸነፉት ጆ ባይደን። በዚህ ዓመቱ ምርጫ ፉክክሩ የተጠበቀ ነው። ሪፐብሊካኑ የቀድሞ ፕሬዝዳንት ዶናልድ ትራምፕና ዲሞክራቷ ምክትል ፕሬዝዳንት ካማላ ሃሪስ ለ11ዱ የአሪዞና መራጮች ስብስብ ድምጽ ትልቅ ትግል እያደረጉ ነው። ቶም ሬሊ በአሪዞና ግዛት ዩኒቨርሲቲ መምህር ናቸው።
የአሪዞናን በራሱ ሐሳብ የሚመራ ባህሪ አጉልቶ የሚያሳይ ይመስለኛል። ከየትኛውም ቡድን ጋር ጠንካራ ትስስር የለውም፣ ግን ደግሞ ሊበርታሪያን ነው።
ሊበርታሪያን ነጻነት ወሳኝ የፖለቲካ እሴት እንደሆነና የመንግስትን ስልጣን በመገደብ ብቻ እንደሚገኝ ያምናሉ።
becomes very challenging.
ድምጻቸውን ለማን እንደሚሰጡ መገመት ከባድ ነው። ምክንያቱም በአንዱ ምርጫ የነበራቸው ድምጽ አሰጣጥ በሚቀጥለው ምርጫ ተመሳሳይ ድምጽ ይሰጣሉ ማለት አይደለም። በአንድ ምርጫ ለተቃራኒ የፖለቲካ እጩዎች ድምጽ በመስጠት ይታወቃሉ አይደል? የሚመርጡበት መንገድ የተለየ ነው።
በአሪዞና ያሉት የመራጮች ስብስብ እየተቀየረ መሄዱ ግዛቱን የፍልሚያ ሜዳ አድርጎታል። ከለውጦቹ አንዱ እያደገ የመጣው ለመምረጥ እድሜው የደረሰ የሂስፓኒክ ዝርያ ያለው ህዝብ ቁጥር ሲሆን ከመራጮች 1/3ኛውን ይይዛሉ።
በዚህ ምርጫ ጆን ዚ በመባል የሚጠሩት ከ30 ዓመት በላይ በታች የሚገኙ ወጣቶች አጠቃላዩን የአሪዞና መራጭ ህዝብ ያንጸባርቃሉ። ይሄ የሆነው ደግሞ ለመጀመሪያ ጊዜ ነው። እድሜያቸው ገፋ ያሉት የላቲን ዝርያ ያላቸው መራጮች በተለየ ሁኔታ ዲሞክራት አይደሉም። ወጣት መራጮች ግን ወደዚያ ያመዝናሉ።
በድምጽ አሰጣጥ ላይ ተጽዕኖ የሚያሳድረው ሌላው ለውጥ በተለይ ከካሊፎርኒያ ወደ ግዛቷ እየፈለሰ የሚገኘው ከፍተኛ ቁጥር ያለው ህዝብ ብዛት ነው። የአሜሪካ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2021 እና በ2022 መካከል ብቻ ከ74000 ህዝብ በላይ ከካሊፎርኒያ ግዛት ወደ አሪዞና ፈልሰዋል።
They tend to be a more
አብዛኞቹ ዲሞክራቲክ ወይም ሊበራል መራጮች ናቸው። በተለይ ደግሞ ትላልቅ የከተማ አካባቢዎች ውስጥ በደንብ ተሰራይተዋል።
የግዛቱ ዋና ከተማ የሆነችው ፊኒክስ መገኛ የሆነው እንደ ማሪኮፓ አውራጃ ያሉ ትላልቅ የከተማ አካባቢዎች ከአሪዞና ህዝብ ከግማሽ በላይ የሚሆነው ይኖርባቸዋል። ማሪኮፓን ያሸነፈጩ ግዛቱንም ያሸንፋል የሚሉት በላስ ቬጋስ ዩኒቨርሲቲ መምህር የሆኑት ኬን ሚለር ናቸው።
It's that process where we have these big cities that are
ትላልቅ ከተሞች በመንግስት ደረጃ ያለ ፖለቲካን የተቆጣጠሩ ያሉበት ሂደት ነው። ለምሳሌ የአሪዞናን ማሪኮፓ አውራጃ ብንመለከት ከአጠቃላይ ግዛቱ 60% ይይዛል። በፒማ አውራጃም 12% የግዛቱ ህዝብ ይኖርበታል። ስለዚህ ሁለቱ አውራጃዎች የአሪዞናን ፖለቲካ የሚቆጣጠሩ ናቸው።
ሪሊ በበኩላቸው የአሪዞናን ነዋሪዎች በጣም የሚያሳስቧቸው 3 ጉዳዮች ኢኮኖሚ፣ የስነ ተዋልዶ መብቶችና የስደተኞች ጉዳይ መሆኑን ይገልጻሉ። በተለይ ሁለቱ ጉዳዮች በህዳሩ ምርጫ ወሳኝ ናቸው። የውሳኔ ሐሳብ 139 ተብሎ የሚጠራው በአሪዞና የሴቶች መብት ጽንስ ማቋረጥንም እንዲያካትት የሚያደርግ ሲሆን የውሳኔ ሐሳብ 314 ተብሎ የሚጠራው ደግሞ የአሪዞናና የሜክሲኮን ድንበር በህገወጥ መንገድ ማቋረጥ በግዛቱ ወንጀል እንዲሆን ያደርጋል። ሬሊ አንደኛው ሊብራል መራጮች ድምጻቸውን እንዲሰጡ ሲገፋፋ ሌላኛው ወግ አጥባቂ መራጮችን ያበረታታል ይላሉ።
ተቃራኒ ፓርቲዎች እኩል ድምጽ የሚያገኙበትን ሁኔታ ነው የምናየው። ምናልባት በስደትና በድንበር ጉዳይ ጠንካራ አቋም ይኖራቸውና ለአንዱ እጩ ድምጽ ይሰጣሉ ወይም ደግሞ የስነ ተዋልዶ ጉዳይ የበለጠ ያሳስባቸውና የተለየ ድምጽ ይሰጣሉ።
በዘንድሮ ምርጫ ብርቱ ፍልሚያ ይደረግባታል ተብላ የምትጠበቀው አሪዞና ግዛት በፕሬዝዳንትነት የመምራት እጣ የሚገጥመው ሰው ማን እንደሆነ ከሚወስኑት ግዛቶች አንዷ ትሆናለች። በዶራ ሜክዋር ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአውስትራሊያ የሳይንቲስቶች ጉባኤ በአየር ንብረት ለውጥ ዙሪያ የሀገር በቀል እውቀት መካተት አስፈላጊነትን አሳሰበ። አውስትራሊያ ውስጥ ለአየር ንብረት ለውጥ መፍትሄዎችን ለመሻት ሳይንቲስቶች ለመጀመሪያ ጊዜ ከነባሮቹ የሀገሬው ተወላጅ ባለሙያዎች ጋር የተሳተፉበት ዓለም አቀፍ ጉባኤ ተካሂዷል። ከሲድኒ ፊልመር የተላከልን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
በአውስትራሊያ የአገሬው ተወላጆች ምድሪቱን የፍጥረት እናት አድርገው ይመለከቷታል። ለነሱ ምስጢርና ጥበብን ያዘች ህይወት ያላት እስትንፋስ ናት። የጎሳ መሪዎች ከሲድኒ በስተሰሜን ምዕራብ 390 ኪሎ ሜትር ርቀት ላይ በመትገኘው ዳቦ ተሰብስበዋል። የተሰባሰቡበት መንግስታትና ሳይንቲስቶች የአየር ንብረት ለውጥን ለመዋጋት ነባሮቹን የሀገሬውን ህዝብና እውቀት በመጠቀም የበለጠ እንዲያደርጉ ለማሳሰብ ነው። ደቡብ አውስትራሊያ ከሚገኘው የኮካታ አቦርጂናል ኮርፖሬሽን ግሌን ዊንግፊልድ ከስብሰባው በተለቀቀው የቪዲዮ ምስል ላይ ጉባኤው እያደገ የመጣ ንቅናቄ ነው ይላሉ።
We get on top of this, try and slow this global warming and all that stuff, and get the message out to young people.
አሁን ጉዳይ ብለን ይዘናል። የዓለም ሙቀት መጨመርና ተያያዥ ነገሮች ሁሉ እንዲቀንሱ እንዲሁም መልእክቱን ለወጣቶች ለማዳረስ እንሞክራለን። ብዙና በርካታ ድምጾች እንፈልጋለን። አንድ ወይንም ሁለት ሰው ሆነ ሄደ በራቸውን ብታንኳኳ ሂድ ከዚህ ይሉሃል። ብዙ ህዝብ አንቀሳቅሰህ የምትመጣ ከሆነ ግን እነሱም መስማት ይጀምራሉ።
በዓለም ዙሪያ በየአገሩ ያሉ ነባሮቹ የአገሬው ተወላጅ ማህበረሰቦች በህይወት ለመሰንበት ስለ አካባቢያቸው ባላቸው ጥልቅ ግንዛቤ ላይ ይተማመናሉ። ካይል ዋይት በሚሽገን ዩኒቨርሲቲ የአካባቢ ፍትህ ፕሮፌሰር ናቸው። በአሜሪካ የውጭ ጉዳይ መስሪያ ቤት በኩል የሳይንስ ልዑክ በመሆን በዳቦ አውስትራሊያ በተደረገው ስብሰባ ላይ እየተሳተፉ ነው። ቀደም ሲል ባሰሙት ንግግራቸው በዓለም ላይ ያሉ የነባሮቹ የአገሬው ተወላጅ ማህበረሰቦች በተዘረፉባቸው ባህላዊ መሬቶች ምክንያት በየአካባቢያቸው የመጻት ሂደት ውስጥ እንዳሉ ተናግረዋል። ዛሬ ማክሰኞ ለአውስትራሊያ የብሮድካስቲንግ ኮርፖሬት እንደተናገሩት የነባሮቹን የአገሬው ተወላጆች ንብረት መውረሱ ያስከተለው ተጽዕኖ እስከዛሬ ድረስ ቀጥሏል።
Going back several centuries, it was indigenous people's lands that were first.
ከብዙ አመታት በፊት ጀምሮ ወደ ኋላ ስንመለከት ዛሬ ለሰው ሰራሽ አየር ንብረት ለውጥ ተጠያቂ ናቸው ብለን የምናውቃቸው የማዕድንና ሌሎች ኢንዱስትሪዎች መስዋዕት የሆኑት የሀገሪቱ ተወላጆች መሬቶች ናቸው።
የአየር ንብረት ለውጥን ለመቅረፍ የካናዳ መንግስት ከነባሮቹ የሀገሪቱ ተወላጆች ጋር አጋርነት መስርቷል። እንደ አውሮፓ አቆጣጠር በ2023 የኦታዋ መንግስት እንዳስታወቀው በካናዳ ውስጥ ያሉ ነባሮቹ የሀገሪቱ ተወላጅ የሆኑ የመጀመሪያ መንግስታት ከኑዊትና ሜቲስ ከተለዋዋጭ የአየር ጠባይ ተጽዕኖዎች ጋር ለመላመድ በሚደረጉ ጥረቶች ግንባር ቀደም ናቸው። በኒውዚላንድ ብዙዎቹ የማኦሪ ሀገሪው ተወላጆች የአየር ንብረት ለውጥ የተናጠል አደጋ አይደለም ይልቁንም ከሌሎቹ ጉዳዮች ማለትም ከማህበራዊ ልማት ፍላጎቶች መኖሪያ ቤቶች ያካባቢ መራቆትና ድህነት ጋር የተያያዘ ነው ብለው እንደሚያስቡ ባለስልጣናቱ አምነዋል። የሀገሪው ተወላጅ ሽማግሌዎች በአውስትራሊያ ከሀገሪቱ 3% የሚሆኑት የሀገሪው ተወላጆች ለአየር ንብረት ለውጡ በትንሹ አስተዋጽኦ ያደርጋሉ ብለው ያምናሉ። ነገር ግን የአየር ንብረት ለውጥ ተጽዕኖ በእጅጉ እየጎዳን ነው ይላሉ። በዳቦ ያለው የአየር ንብረት ጉባኤ እንደ አውሮፓ አቆጣጠር ከጥቅምት 14 እስከ 18 የሚቆይ ሲሆን በአገር በቀሉ ቱባጋ ዊራ ዱጅሪና አቦርጂናል ኮርፖሬሽን በጋራ ይመራል።
አድማጭ ተመልካቾቻችን የምጀመሪያው ምዕራፍ ዝግጅታችን እዚህ ላይ ተጠናቋል። ዘለጎዳሉ ዘገባዎቻችን እንሻገርበት ሰዓት ላይ ነው የምንገኘው። ወደዛው እንለፍ። የሁለተኛው ምዕራፍ የመጀመሪያው ዘገባችን ኢትዮጵያውያን ታዋቂ እንስቶች የከበሩበት ምሽት ይሰኛል። በስፖርት ስነ ጥበብና ስራ ፈጠራ ዘርፎች በሙያቸው ማህበረሰብን የጠቀሙ አፍሪካውያንን የሚሸልመው የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት በሜሪላንድ ግዛት ተካሂዷል። ታዋቂዋ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀና ጋዜጠኛ ማዓዛ ብሩን ጨምሮ 5 ኢትዮጵያውያንም የዘንድሮ ተሸላሚ ሆነዋል። አስማማው ነው ተሸላሚዎችን አነጋግሮ ተከታዩን አሰናድቷል።
በስፖርት በስነ ጥበብና በስራ ፈጠራ ዘርፎች በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር ታልሞ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዘኛው አፍሪካ ኢምፓክት አዋርድ የሽልማት ስነ ስርዓት እሁድ ጥቅምት 3 2017 ዓ.ም በሜሪላንድ ክፍለ ግዛት የኒው ካርልተን ከተማ ተካሂዷል። ዲሲ፣ ሜሪላንድ እና ቨርጂኒያን ጨምሮ ከተለያዩ ዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በስነ ስርዓቱ ታድመዋል። ዋሽንግተን ዲሲ ውስጥ በተመሰረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ስነ ስርዓት ዘንድሮ 5 ኢትዮጵያውያንን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን ዕጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ስራ የተሰማራችው ወይዘሮ ርብቃ ሄሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ወደ ዩናይትድ ስቴትስ የመጣችው ርብቃ ሄሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆቹና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ሥራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች።
አምስተኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያዎቹን ሲኒየርስ ግራጁዌት አድርገዋል። እነሱን አሁን ወደ ኮሌጅ እየሄዱ ነው እና አምስተኛ ክፍል ጀምረናል። በጣም ደስ ይላል። እንደ ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል፣ በተለይ ከኢትዮጵያኖች ጋር መገናኘት። ደግሞ ዛሬ ደግሞ ሌሎቹ ሸላሚዎች በጣም የታወቁ ሴቶች ስለሆኑ በጣም ማከብራቸው መወዳቸው ሰዎች ለእኔ ራስ ትልቅ ኦነር ሆኑልኛል ተሰማኝ እና ደስ ብሎኛል በጣም።
የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ 2 ውቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ጸጋይንና አትሌት ትግስት አሰፋን። የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ በመካከለኛና ረጅም ርቀት ውድድሮች ለአገሯ ላበረከተችው አስተዋጽኦም ሽልማቱ ተበርክቶላታል።
በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥን እና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርት ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታሽ ነገር ስታገኝ ደግሞ የበለጠ እንድትሰራ ያረጋል። ዕውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ እንደዚህ አዋርድ አዘጋጆቹ በጣም አመሰግናለሁ።
በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች።
ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ብጮ ነበር። የአመት ሁለተኛ ሶስተኛ ፈጣን ሰዓቶች፣ በኋላ ግን በጣም በጉጉት ጠብቀው የነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሁኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋር ጤናዬ ከሰጠኝ እመጣለሁ።
ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትዕግስት አሰፋ ናት። ትዕግስት ይዛ የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቱ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትዕግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች።
አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬን አክብሬና በጠንክሬ እንድሰራ ነው የሚያደርገኝ። ይሄ ቦታ ውጭ ሀገር በሚኖሩት ወገኖቼ ፊት ለፊት ይህንን ሽልማት በማግኘቴ እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ። እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ።
ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የማዛ ብሩ ነው።
ከብሩ ታላላቅ ሰዎች ናቸው። ለማዝ ያለንን ክብርና ፍቅር እባካችሁን ሞቅ ባለ ጭብጨባ ጭምር ግለጹልን።
ማዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፍኤም ራዲዮ ጣቢያዎች በምታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ተበርክቶላታል። ማዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች።
ሸገር is a radio station built by journalists with very limited resources. We were the pioneers of private radio in Ethiopia.
ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስነው። አሁን ግን ከኛ ትግል የተማሩ 30 የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ በመቋዘባቸው አካባቢዎች ለሰዎች ራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የኡነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምጽ እንሆናቸዋለን።
በየመሃሉ በድምፃዊት ራሄል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አወቀ አመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ህመም የተነሳ የአባይ ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልእክቷን በቤተሰቦቿ በኩል ነበር ያስተላለፈችውም።
ኦነር ነው እሷ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም ኢትዮጵያዊቱም
ሁሉ ነገር ናት ለኔ። ከሙዚቃው ውጭ ከአስቴር ያስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው አክባሪ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት እህት ኢትዮጵያዊት እናት ናት። ስለ እሱም እናመሰግናለን።
በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦአቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻው አብዛ፣ ይህም ለበርካቶች መነሳሳት እንዲፈጥር ታስቦ የተደረገ ነው ይላሉ።
በየዓመቱ እንግዲህ በሶስት መድረክ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው፣ በኪነ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አሉ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናቃቸዋለን እና በዘንድሮም ዓመት እንዳጋጣሚ የሆነው ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ስሙ ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌት የሆኑበትን ኢምፓክት ነው የሚለው ሽልማቱም እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በህይወት ያሉትን በእነዚህ ዘርፎች የምናወድስበት የምናመሰግንበት የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው።
በምሽቱ ዝግጅት ላይ የሽልማት ስነስርዓቱ የተካሄደባት የሜሪላንድ ኒው ካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንተጎመሪ አውራጃና የግዛቱ አገረ ገዢ ጽህፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ሥራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአፍሪካ መከላከያ ሚኒስትሮች ጉባኤ በአዲስ አበባ ተጀምሯል። የአፍሪካ መከላከያ ሚኒስትሮች ስለ አህጉሪቱ ሰላምና ጸጥታ ለመወያየት አዲስ አበባ ይገኛሉ። ለአህጉሪቱ የመከላከያ ሚኒስትሮች የመጀመሪያ መሆኑ የተነገረው ይህ ስብሰባ ኢትዮጵያ እንዳዘጋጀችው የተነገረ ሲሆን የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካ በውስብስብ የጸጥታ ችግር ውስጥ መሆኗን ተናግረዋል። ተሳታፊዎቹ በተለይም የአፍሪካ ተጠባባቂ ሰራዊት ኃይል ትግበራ ወደኋላ መጎተት በአህጉሪቱ ለሚያጋጥሙ ችግሮች ሀገራት ወደ ውጪ እንዲመለከቱ አድርጓል ይላሉ። ገልሞ ዳዊት ዘገባ አለው።
ይህ ዛሬ ጥቅምት 5 2017 ዓ.ም በአዲስ አበባ የተጀመረው የአፍሪካ የመከላከያ ሚኒስትሮች ስብሰባ የመጀመሪያ መሆኑ ተነግሯል። ዝግጅቱን ለማሳካት ኢትዮጵያ የመሪነት ሚና መወጣቷንና በርካቶች የአገሪቱ መከላከያ ሚኒስትሮችም መሳተፋቸውን የዝግጅቱ አስተባባሪዎች ገልጸዋል። በዝግጅቱ ላይ የተሳተፉት አመራሮች በተለይ በአሁኑ ወቅት ሽብር፣ ህገወጥነት፣ የዓለም የፖለቲካ ኃይል ሚዛን መናወጦች የአፍሪካን ሰላም እያወኩ ካሉት ወቅቱ ችግሮች መካከል እንደሆኑ ገልጸዋል። ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ሚኒስትር ናቸው።
As we convene today,
ዛሬ ይህንን ውይይት ስናደርግ አህጉራችንን እየገጠሙ ያሉትን ሁሉንም ውስብስብ ችግሮች ልብ እያልን ነው። ከሽብር እንቅስቃሴዎች፣ የተደራጁ የወንጀል ድርጊቶች፣ ከህገወጥ የሰዎች ዝውውር፣ በበይነ መረብ እስከሚፈጸሙት ወንጀሎችና የፖለቲካ ቀውሶችን አካቶ እየገጠሙን ያሉት ችግሮች ዘርፈ ብዙና ውስብስብ ናቸው። ነገር ግን እነዚህን ችግሮች የመመከታችን ክህሎትም በዚሁ ውስብስብ ሁኔታ ውስጥ ነው ያለው።
የመከላከያ ሚኒስትር አይሻ የአፍሪካ መከላከያ ሚኒስትሮች በዚህ መልኩ ስንገናኝ ያሉትን የጋራ ችግሮች ፈተው ብሩህ የአፍሪካን ነገ ለመገንባት ጥሩ አጋጣሚ ነው ብለዋል። በባቱንዴ አባዮሚ የአፍሪካ ህብረት የፖለቲካ ዘርፍ ተወካይ ናቸው። አፍሪካ አሁን እየገጠማት ነው ላሉት የጸጥታ ችግር መንስኤውን ተናግረዋል።
Excellencies, to achieve peace and security envisioned in the African Union's Agenda 2063. We must work towards permanently silencing the guns.
እንደ 2063 የአፍሪካ አጀንዳ መርሃ ግብር አሁን በየቦታው የሚሰማውን የጥይትና ውጊያ ድምጽ ዝም ማሰኘት ይጠበቅብናል። ምንም እንኳን የፍላጎቶች ልዩነቶች ቢኖሩም ሁሉንም በሚያግባባ መልኩ ወደ ስምምነት ልንመጣ ይገባል። ከዚህ ውስጥ አንዱ የአፍሪካን ተጠባባቂ የሰላም አስከባሪ ኃይል መገንባት ነበር። ይህ ሳቤ በመልካም ደረጃ ላይ ቢሆንም የተለያዩ የአፍሪካ ክልሎች ባለ መስማማት በገንዘብ እጦትና የፖለቲካ ቁርጠኝነት ባለመኖር እስካሁን አልተተገበረም።
ባባቱንዴ ህብረቱ ይነሰል ስብሰባን ጨምሮ የሀገሩን ሰላም ለማጠናከር የሚከናወኑ ሌሎች ርብርቦችን መደገፉን ይቀጥላል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአህጉሩ የጸጥታ ችግር በህብረት ምላሽ መስጠትን የሚጠይቅ ነው ይላሉ።
Let's remember that the threats we face do not respect borders.
የሚደርሱብን ችግሮችና አለመረጋጋት ድንበርን የጠበቁ አይደሉም። ከሳህል ክልል እስከ አፍሪካ ቀንድ ድረስ አለመረጋጋት እየተንሰራፋ ነው። ስለዚህ ለዚህ መሰል ችግሮች የምንሰጠው ምላሽ ክልል አቀፍ አህጉር አቀፍ መሆን አለባቸው። ምክንያቱም ይህ ችግር አንድ አገር ብቻውን ሊጋፈጠው የሚችለው ነገር አይደለምና።
ይህ የአፍሪካ መከላከያ ሚኒስትሮች ጉባኤ አፍሪካ በጠንካራ አንድነት ለሁለንተናዊ ጸጥታና ሰላም በሚል መሪ ቃል ነው እየተካሄደ ያለው። ስፔንሰር ሊኮ የላይቤሪያ ምክትል መከላከያ ሚኒስትር ናቸው።
የዚህን ውይይት ጥቅም ከላይቤሪያ አንጻር ልንገርህ። አገሬ ላይቤሪያ ለ14 ዓመታት የእርስ በርስ ጦርነት ውስጥ ነበረች። ያኔ ጣልቃ ገብተው አገራችንን ያረጋጉት የጋና፣ የናይጄሪያ እና የምዕራብ አፍሪካ ሀገራት ኃይሎች ናቸው። በኋላ ላይ የተባበሩት መንግስታት ኃይሎች የተወሰነ ሚና ቢጫወቱም። ስለዚህ ያሉንን የጸጥታ ኃይሎች ገንዘብና ሌሎችን ካደራጀን ሌላ ሶስተኛ ወገን እርዳታ ሳንፈልግ የአህጉራችንን ሰላም ራሳችን ማስጠበቅ እንችላለን ባይ ነኝ።
አምባሳደር አብዱልፈታ ሙሳ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በምንጻሩ ኢኮዋስ የፖለቲካ ጉዳዮች ኮሚሽነር ናቸው።
እንደኔ ሐሳብ ይህ ውይይት ጊዜውን የጠበቀ ነው። ለምሳሌ እኔ ወክዬ የመጣሁት የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በዓለም አቀፍ ደረጃ የሽብር መፍለቂያ ተብሎ ተፈርጇል። በዚህም የተነሳ የሳህል አካባቢ ሀገራት ከትብብሩ ለመገንጠል እየሰሩ ነው። ስለዚህ ያሉን ጉልበት ለማደራጀትና ምላሽ ለመስጠት በዓለም አቀፍ ደረጃ እየተከሰተ ላለው የዓለም አቀፍ የፖለቲካና ኢኮኖሚ ሚዛን መዋዠቅን ተከትሎ ለሚመጣብን ችግር መፍትሄ ለመፈለግ ጥሩ ነገር ነው።
ተሳታፊዎቹ ይህ የአገሪቱ መከላከያ ሚኒስትሮች ስብሰባ ዘግይቶ ቢጀምርም መቀጠል እንዳለበትም አሳስበዋል። በውይይቱ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎች እንግዶችም ተገኝተዋል። ዓለም አቀፉ የፖለቲካና ኢኮኖሚ ሚዛንን የተመለከቱትን ጨምሮ በበርካታ ጉዳዮች ላይ ያተኮሩ ጽሑፎችም ቀርበዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
ውይይት ነው የህዳሴ ግድብ ሙሌት መጠናቀቅና ቀጣዩ ምዕራፍ በሚል ርዕስ በተጀመረው ተከታታይ ውይይት በቀጠናው የተደቀኑ የደህንነት ፈተናዎችና የውጭ ፖሊሲ ጉዳዮችን የሚመለከት ነው። ተከታታይ ውይይት ሙያዊ ትንታኔውን የሚሰጡን የውሃ ጉዳይ ተመራማሪዎቹ ዶክተር ጥሩሰው አሰፋና መቅደላዊት መሳይ ድርብ እንዲሁም ደግሞ የውሃ ህጎች አዋቂው ዶክተር መሐሙድ እሸቱ ትኩዬ ናቸው። ሶስቱን እንግዶች ያወያያቸው አላ ከበደ ነው። ባለፈው ሳምንት ውይይታቸው እልባት ካደረገበት ጭብጡ ይጀምራል።
የነገውን ራቅ አድርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ የሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ምናልባትም የዚህ ግድብ ማለቅ ያላስቆመው ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር፣ የውስጥ እርስ በርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ ሀገር እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ሕይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነውና የሚቀጥለው ገጽ ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና አለመኖር፣ ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላሉ። እነኚህ ሁሉ ሁኔታዎች ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ። መቅደላዊት ከአንቺ ልጀምር።
ጥሩ ነጥብ ነው ያነሳኸው አሉላ። ዶክተር ማህሙድም ዶክተር ጥሩሰውም እንደነካኩት ህዳሴ ግድብ ሀይል ማመንጫ ግድብ ነው። ደፍነትሊ አሁን ኮንሰምፕቲቭ ወደሆነ ውሃውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሃ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት፣ ጎርፍ ቢመጣ፣ ሆነ ከኖርማል ወጣ ያለ ሲቹዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው። ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኖ እሱ እንዳለ ሆኖ የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ያንን ስናስብ ደግሞ መስኖን፣ ማልቲ ፐርፐስ ፕሮጀክቶች፣ ሃይድሮፓወርን መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሃ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፋንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙም አይወዱትም ነበረ። በተለይ ናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል እሱንም ካፒታላይዝ ማድረግ እንችላለን። ግን በልመና እንኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለውን ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ፋይነስ አድርገን ወይም ማጠራቅመን እንዴት አድርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው። ያ መሐመዱን ቅድም እንዳነሳው የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው። ለሀገራችን የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሃብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ የናይል ውሃ አጠቃቀምን በተመለከተ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ሌቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት። ቅድም ያነሳናቸው የትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ኔክሰስ የሚባል ኮንሰፕት አለ። የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደ ተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው፣ እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ብዛትና ወደፊት ለሚኖረው የውሃ ሀይልና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው አንድ ላይ መጥተው መሐሙድ እንዳለው ሪዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች ህዳሴ ግድብ እንዳያጨቃጭቁ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን ብቸኛ መንገድ ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ ታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽየቲንግ ቴብል መምጣት ይሆታል አለባቸው። ያንን አሁን ምንም ምክንያት የላቸውም ያንን ለማድረግ። ስለዚህ ለእነሱም እኛን እንደ እኩል ፓርትነር እንዲያዩን የኔጎሽየሽን ፊልዱም የተሻለ ሌቭል እንዲሆን እና እንዴት ነው አይን ላይን እየተያየን ሚኒንግፉል የሆነ ኔጎሽየሽን እንዲኖረን በኢትዮጵያ በኩል ስቶሬጅ ካፓሲቲያችንን በጣም 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 መጨመር አለብን። ጠቀሜታው ለምግብም፣ ለውሃም፣ ለሀይልም አቅርቦት አገር ውስጥ ከሀገር ውስጥ ባሻገርም ለተፋሰሱ ከዛም ባሻገርም ፖለቲካሊ ለኔጎሽየሽን ፕሮሰሱ የተሻለ አቅም ይፈጥርልናል። ለእኔ የሚታየኝ የሚቀጥለው ስቴፕ መሆን ያለበት ብዬ የማስበው እሱን ነው።
በርካታ ጭብጦች ናቸው የተነሱት። ዶክተር ጥሩሰው ወደ እርስዎ ልመጣ ነው። ነባራዊ ሁኔታዎችን ከግምት አስገብተው ይልቁንም ደግሞ ትኩሶችን ወታደራዊ እንቅስቃሴ የሚመስል ዶክተር መሐሙድ ያነሳው የመልካም ጉርብትና ፈተና ላይ የወደቀበት በሚመስለው ደከም ያለች ጎረቤት ሶማሊያ ለዚያ ሁኔታ አመቺ ሆና የታየችበት የሚመስል የግብጽ ወታደራዊ እንቅስቃሴ ጎልቶ እየታየ ያለበት የጦር መሳሪያዎችና ቁሳቁሶችን የገቡበት የአካባቢውንም ሁኔታ ይልቁንም ደግሞ በአፍሪካ ሕብረት የሚመራው የሰላም ልዑክ እድሜ የሚጠናቀቅበት ወራት በቀሩበት ኢትዮጵያ እስከዛሬ ሶማሊያ ውስጥ የነበራት ሚና ሁሉ የሚያንስበት አይነት ሀሳብ ቀርቧል። ፍጥጫው መነሻው ሌላ ቢሆንም ለሶማሊያ ይህን ኢትዮጵያና ግብጽ መካከል ያለውን ውጥረት ወደ ሌላ ደረጃ እንዳያደርሰው፣ ክልሉንም ወደ ከፋ ሁኔታ እንዳይወስድ የሚል ትንታኔዎች ሁሉ እየቀረቡበት ነው። ከዚህ አንጻር የምጣኔ ሀብት ወታደራዊ ፖሊሲዎችና ስትራቴጂዎች የሚታዩበት ይሄ ጂኦፖለቲክስ የሚባለውን ምን አይነት ነገሮች ይታዩት?
ታማ መሰግናለሁ። ጥሩ
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ምላሹን ለመከታተል በቪያምሃሪክ ድረገጽ ላይ ታገኙታላችሁ። ሙሉ ውይይቱና ዘገባው እዛ ላይ ይገኛል። የዛሬ ምሽት ዝግጅታችን እዚህ ላይ ፈጽመናል። ኤደን ገረሞ ሳስተናግዳችሁ ቆይቻለሁ። ዋና አዘጋጁ አሉላ ከበደ፣ ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።